ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ለሰላሳ ደቂቃዎች አብረናችሁ እንጓዛለን። የኢትዮጵያ ገዢ ፓርቲ ኢህአዴግ በምጣኔ ሀብት፣ በውጭ ግንኙነትና ዴሞክራሲያዊ ስርዓት ግንባታ ዙሪያ በዛሬው ዕለት ውሳኔዎችን አሳልፏል። ኤርትራን በተመለከተ የአልጀርሱ ስምምነትና የድንበር ኮሚሽኑ ውሳኔ ሙሉ በሙሉ እንዲተገበር መወሰኑን የአገር ውስጥ የመገናኛ ብዙሃን ዘግበዋል። በተያያዘም የኢትዮጵያ የሕዝብ ተወካዮች ምክር ቤት በዛሬው ዕለት የአስቸኳይ ጊዜ አዋጁን አንስቷል።
የአስቸኳይ ጊዜ አዋጅ ለመቀበልና ለማጽደቅ የወጣው አዋጅ ቁጥር 1083/2010 ለመሻር የቀረበው ረቂቅ አዋጅ ቁጥር 1088/2010 ሆኖ በአብላጫ ድምፅ በ8 አቅቦ ጸድቋል ማለት ነው።
ምክር ቤቱ ከዚህም በተጨማሪ ከሚኒስትሮች ምክር ቤት የተላከለትን የምህረት አሰጣጥና አፈጻጸም ረቂቅ አዋጅ ለቋሚ ኮሚቴ መርቷል። በፓርላማ አባላትም ሰፋ ያለ ክርክር ተደርጎበታል።
አዋጁ ተጽፈዋል፣ ግን ለማን ነው ምነት ያስፈጽመው? ህግ ሳይኖር እኮ ለቀቅናቸው ወንጀለኞች ምሰኞች ተለቀዋል።
በአቃቢ ህጉ በኩል ክስ እንዲነሳ የሚደረግበት አሰራር አለ ለማለት ህግ አለ ማለት ነው።
በሌላ ዜና ተቃዋሚው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሀገሪቱ ይበልጥ እንድትረጋጋና ወደ ተሻለ የለውጥ አቅጣጫ እንድትገባ የብሔራዊ አንድነት መንግሥት በመመስረት ተግባራዊ እንዲሆን ለኢህአዴግ ጥሪ አቅርቧል።
ተቃዋሚ ኃይሎችንም ሊያስተናግድ የሚችል ዋስትና ለመስጠት የሚችል መንግሥት ያስፈልጋል።
የፓርቲው አመራር አባል የሆኑት ዶክተር መረራ ጉዲና ከተናገሩት ነው። ዝርዝሩን ይዘናል። በሌላም ከኦሮሚያ ክልል ቄሌም ወለጋ ዞን ከስምንት ወራት በፊት መፈናቀላቸውን የሚናገሩ የአማራ ክልል ተወላጆችና የኦሮሚያና ሌሎች ክልል መንግስታት ምላሾችንም ይዘናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በኢትዮጵያና ኤርትራ መካከል በአልጀርስ የተደረሰው ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ ለሙሉ ተቀብሎ ተግባራዊ ለማድረግ የኢትዮጵያ ገዥ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ መወሰኑን የሀገር ውስጥ የመገናኛ ብዙሃን ዘገቡ። በኢትዮጵያና በኤርትራ መካከል ከ1990 ዓ.ም ጀምሮ የተከሰተውን ጦርነትና ከዚያ ቀጥሎ የታየውን የዲፕሎማሲና የውጭ ግንኙነት ማነቆች እንደዚሁም በህዝቦቹ መካከል መግባባትና አብሮ መኖር እንደዚሁም አብሮ የመበልጸግ እድል ይፈጥራል ብሎ እንደሚያምን የኢህአዴግ ምክር ቤት ማስታወቁ ተዘግበዋል። ከዚህም በተጨማሪ በምጣኔ ሀብትና በሌሎች ጉዳዮች ዙሪያ የኢህአዴግ ምክር ቤት ያሳለፈውን ውሳኔ ከምሽቱ 3 ሰዓት ላይ ዝርዝሩን እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻ አስተባባሪ የነበሩት ፖል ማንፎርት በወንጀል ክስ ሂደት ላይ ባሉበት በአሁኑ ወቅት ምስክር ሊሆኑ የሚችሉ ሰዎችን ለማነጋገር በተደጋጋሚ ጥረት አድርገዋል ሲሉ የዩናይትድ ስቴትስ ልዩ ካውንስል ሮበርት ሙለር የሚሰሩ አቃቢያነ ሕጋት ተናገሩ። አቃቢያነ ሕጉ ትናንት ፍርድ ቤት ላይ ባሰሙት ንግግር ማንፎርት አንድ ተባባሪያቸው በሰጡት የምስክርነት ቃል ላይ ተጽዕኖ ለማሳደር ሲሉ ሁለት ምስክሮችን በተደጋጋሚ አናግረዋል የሚል ክስም ቀርቦባቸዋል። ጓቲማላ ላይ የፈነዳው እሳተ ገሞራ በሕይወት የተረፉት ሰዎች ከሙታኑ መካከል ማንነታቸውን ለማወቅ የተቻለው ጥቂት ሰዎች መሆኑን ዛሬ የሐዘን ሥነ ሥርዓትም ማካሄድ ተጀምሯል። በአደጋው ቢያንስ 69 ሰዎች ሕይወታቸውን አጥተዋል። የኢራን የዩራኒየም ማዳበርና አቅሟን ከፍ ለማድረግ የሚያስችላት እቅድ አውጥታለች ሲሉ የኢራን የኒውክሌር ክፍል ኃላፊ ተናግረዋል። ዩናይትድ ስቴትስ ከኢራን ጋር ከተደረገው የኒውክሌር ስምምነት በመውጣቷ የተዳከመውን ውል ለመጠበቅ በመታገል ላይ ባሉት የአውሮፓ ሀገሮች ላይ ጫና ማሳደሩ አልቀረም። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜር ነኝ አብሬያቸው የማመሸው። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
በኢትዮጵያ ከሶስት ወራት ገደማ ተጥሎ የቆየው የአስቸኳይ ጊዜ አዋጅ ዛሬ ተነስቷል። የሕዝብ ተወካዮች ምክር ቤት ዛሬ ባደረገው መደበኛ ስብሰባ በአብላጫ ድምጽና በስምንት ድምጸ ተአቅቦ ይሄው አዋጅ እንዲነሳ ወስኗል። ምክር ቤቱ ከዚህም በተጨማሪ ከሚኒስትሮች ምክር ቤት የተላከለትን የምህረት አሰጣጥና አፈጻጸም ረቂቅ አዋጅ ለቋሚ ኮሚቴው መርቷል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
የአስቸኳይ ጊዜ አዋጅ ለመቀበልና ለማጽደቅ የወጣው አዋጅ ቁጥር 1083/2010 ለመሻር የቀረበው ረቂቅ አዋጅ ቁጥር 1088/2010 ሆኖ በአብላጫ ድምፅ በስምንት አቅቦ ጸድቋል።
የካቲት 9 ቀን በሚኒስትሮች ምክር ቤት የወጣውና ከሶስት ወራት በፊት ደግሞ በፓርላማው የጸደቀው የአስቸኳይ ጊዜ አዋጅ ነው በዛሬው ዕለት የተነሳው። ምክር ቤቱ እዚህ ውሳኔ ላይ ከመድረሱ በፊት በሚኒስትሮች ምክር ቤት በተረቀቀውና አዋጁ እንዲነሳ በሚጠይቀው የውሳኔ ሐሳብ ላይ ውይይት አካሂዷል። በፓርላማው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ናቸው አዋጁ እንዲነሳ የሚጠይቀውን የውሳኔ ሐሳብ ለምክር ቤቱ አባላት ያቀረቡት።
ገዢው ፓርቲና መንግስት በወሰዳቸው ተከታታይ የመፍትሄ እርምጃዎች ተጋርጦ የነበረው አደጋ ከጊዜ ወደ ጊዜ መሻሻል እያሳየ መጥቷል። ህዝቡም ልማትና ዴሞክራሲ ስርዓት የመገንባት ተሳትፎን አጠናክሮ እንዲቀጥል ለማስቻል ችግሮች በሚያጋጥሙበት ጊዜ በመደበኛ የህግ ማስከበር ስርዓት ለመቋቋም የሚያስችል ሁኔታ እየተፈጠረ በመምጣቱ ከሚመለከታቸው የክልልና የፌዴራል አካላትም ጋር በተደረገው ግምገማ የአስቸኳይ ጊዜ አዋጅ መነሳቱ ላይ ስምምነት ላይ በመደረሱ የህዝቦችን መብት ከመገደብ ይልቅ አዋጁን በመሻር ህዝቡ ራሱ የሰላም ዘብ እንዲሆን የማስቻሉን አስፈላጊነት በተለያዩ ጊዜያቶች በተደረጉ ውይይቶች ስለታመነበት በአዋጁ የተቀመጠውን የጊዜ ገደብ በማሳጠር አዋጁን መሻር አስፈላጊ ሆኗል። አዋጁን ለማስፈጸም የወጡ ደንቦችና መመሪያዎች የዚህን አዋጅ መሻር ተከትሎ ቀሪ እንዲሆኑ ውሳኔ ሐሳብ ቀርቧል።
ይህንን ተከትሎ በተካሄደው ውይይትም የምክር ቤቱ አባላት የተለያዩ ሐሳቦችን አንጸባርቀዋል። አዋጁ ሰብአዊና ዲሞክራሲያዊ መብቶችን ገድቦ መቆየቱን፣ በአገሪቱ ገጽታ፣ በኢንቨስትመንት ፍሰትና በቱሪዝም ላይ አሉታዊ ገጽታ እንደነበረው የገለጹ አሉ። ወደ አዋጁ የገባ ነው በአገሪቱ በነበረው ወቅታዊ ሁኔታ አስገዳጅነት ነው ያሉ ደግሞ መነሳቱ ተገቢ ቢሆንም አስፈላጊ እንደነበረ መረሳት እንደሌለበት የገለጹም ነበሩ። አንድ የፓርላማ አባል ደግሞ የአዋጁ መነሳት ችግር የደረሰበት ሰው ከመታፈን ኡኡ ያለ እንዲሞት እድል ይሰጣል ብለዋል። የካቲት 9/2010 ዓ.ም ተመረጠ በሚኒስትሮች ምክር ቤት የወጣውና በኋላም በፓርላማው የጸደቀው የአስቸኳይ ጊዜ አዋጅ በትግበራ ላይ የቆየው ለሶስት ወር ከሶስት ሳምንት ነው። በዚህ ሁሉ ጊዜ ውስጥ ግን የተለያዩ አስተያየቶች ሲያስከትል ቆይቷል። አዋጁን አስፈላጊ የሚያደርጉ ሁኔታዎች እንደሌሉ ያመኑ የተቃዋሚ መሪዎች፣ ምሁራንና የውጭ መንግስታት በፍጥነት እንዲነሳ መጠየቃቸው የአደባባይ ሚስጥር ነው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተፈጠረው አንጻራዊ መረጋጋት ይህ ጥያቄ ጠንክሮ እንዲወጣ አድርጓል። የአዲሱ ጠቅላይ ሚኒስትር ቀዳሚ ተግባርም አዋጁን ማንሳት እንዲሆን የተለያዩ ወገኖች በተለያዩ መንገዶች ጠይቀዋል። ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ እየቀረቡ ካሉ ሌሎች ጥያቄዎች አንዱ ከፖለቲካ ጋር በተያያዘ የታሰሩ ዜጎችን በሙሉ የመፍታት ጉዳይ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በአጭር ጊዜ ውስጥ በርካቶች መፈታታቸው አውንታዊ አስተያየቶችን አስከትሏል። እርምጃቸው በአገር ውስጥ ብቻ የተወሰነ አለመሆኑንም አሳይተዋል ጠቅላይ ሚኒስትሩ። በዚህ መሰረት በውጭ ሀገር የሚንቀሳቀሰውና በመንግስት በአሸባሪነት የተፈረጀው የግንቦት ሰባት ከፍተኛ አመራር አቶ አንዳርጋቸው ጽጌ እንዲፈቱ አድርገዋል። የዚህን ፓርቲ ሊቀመንበር የዶክተር ብርሃኑ ነጋን ክስም አንስተዋል። የፖለቲካ ተንታኞችና የተቃዋሚ መሪዎች በተለያየ ጊዜ እንደገለጹት ግን እንዲህ አይነቱ እርምጃ ገዢ በሆነ የፖለቲካ ምህረት አዋጅ መታገዝ አለበት። ፓርላማው ማለትም የህዝብ ተወካዮች ምክር ቤት በሁለተኛ አጀንዳነት ውይይት የጀመረበት የምህረት አሰጣጥና አፈጻጸም አዋጅ የሚባልና በሚኒስትሮች ምክር ቤት የተዘጋጀ ነው። ይህ አዋጅ የፖለቲካ ተንታኞችና ሌሎች አስተያየት ሰጪዎች እየጠቀሱት ካለው ጋር ምን ያህል ግንኙነት እንዳለው ግን ግልጽ አይደለም። አዋጁ በአብዛኛው የፖለቲካ ጥፋቶችን፣ ሀገር መክዳት፣ የአመጽ ወንጀሎችን እንደዚሁም በሀገርና በመንግስት ላይ አመጽን የማነሳሳት ወንጀል የፈጸሙትን ይመለከታል። በረቂቁ እንደሰፈረው አዋጁ እነዚህን ወንጀሎች የፈጸሙና በህግ በተሰጠው የጊዜ ገደብ ወደ ሰላማዊ ኑሯቸው ተመልሰው የመንግስትን ህግና ስርዓት ለማክበር ግዴታ የሚገቡ ጥቂት ወይም መላ ወንጀለኞችን ተጠቃሚ እንደሚያደርግም ተመልክቷል። እናም አዋጁ መንግስት ለነዚህ ወገኖች ያለፈውን ጥፋታቸውን ሙሉ በሙሉ ስርየት የሚያደርግበት ስርዓት መሆኑ ተጠቁሟል። በዚህ ረቂቅ አዋጅ እንደተመለከተው ከሆነ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ የምህረት ቦርድ ይቋቋማል። ከቦርዱ የቀረበላቸውን የምህረት ውሳኔ ሐሳብ መርምረው ውሳኔ የሚሰጡትም ጠቅላይ ሚኒስትሩ ናቸው። የውሳኔ ሐሳቡን ከተቀበሉ የምህረት አዋጅ በፌደራል ጠቅላይ ዋና አቃቤ ሕግ በኩል እንዲዘጋጅ ያደርጋሉ። ረቂቅ አዋጁ መልሶ በሚኒስትሮች ምክር ቤት ይመከርበትና ለፓርላማው ቀርቦ ይጸድቃል። የምክር ቤቱ አባላት የምህረት አሰጣጥና አፈጻጸም በተሰኘው ረቂቅ ላይ ያደረጉት የመንደርደሪያ ውይይት አጠር ያለ ነበር። የሰው ዘር የማጥፋት፣ ያለ ፍርድ የሞት ቅጣት እርምጃ የመውሰድ፣ በአስገዳጅ ሰውን የመሰወርና የሰብአዊ የድብደባ ድርጊት የመፈጸም ወንጀሎች በዚህ የምህረት አዋጅ እንደማይካተቱ በረቂቁ ክፍል 1 3 ላይ ተመልክቷል። የሙስና ወንጀልም በምህረት አዋጁ መካተት አለበት ያሉ የፓርላማ አባላት ነበሩ። ይህ የምህረት አዋጅ ለምን አስፈለገ ሲሉ የጠየቁ አንዲት የፓርላማ አባል ደግሞ ሙሰኞችን፣ ወንጀለኞችንና ሌቦችን እኮ ለቀናቸዋል ብለዋል። የለቀቅናቸውስ ህግ ሳይኖር ነው ወይ ያሉት እኚህ የፓርላማ አባል ይህ አዋጅ የሚጸድቀው ማንን ለመልቀቅ ነው ሲሉም ጠይቀዋል።
ይህ አዋጅ ለየትኞች ለመልቀቅ ነው የወጣ የሚል ጥያቄ አለ። የተጠረጠሩ ለቀናቸዋል፣ የተፈረዱ ለቀናቸዋል። ይሄ አዋጅ ለማን ነው? ለማን ለማስፈጸም ነው? ምና ምህረት አዋጁ ደግፈዋል፣ ግን ለማን ነው ምነት ያስፈጽመው? ህግ ሳይኖር እኮ ፈጸምና ለቀቅናቸው። ይህ አሁን ምን ተጽዕኖን ነው አሁን ህግ ሳይኖረት የለቀቅናቸው የሚል እኔ በደንብ ማየት አለበት የቃዋም ኮሚቴ።
መንግስት በውጭ ኃይል ግፊት የፖለቲካ ሙስና እየፈጸመ ነው ሲሉም እኚህ የፓርላማ አባል ተናግረዋል።
ይሄ መንግስት ውጫው ተጽዕኖ ተገፍቶ እየፈጸመው ያለ ግን አሁን ህጋዊ ልባትን ለማግኘት ህግ መፈጸም ይሄ መንግስት እኔ ፖለቲካል ኮራፕሽን እየፈጸመ ያለ ይመስለኛል። በእኔ ሳይጠይቅ አሁን ህጋዊ ልባት ለማምጣት ህጋዊ እየደረገው ነው ያለ፣ ህግ እያረቀቀ ነው ያለ። ሌቦች ግን ለቀዋል፣ ወንጀለኞች ግን ተለቀዋል። በምን ጫና የቋሚ ኮሚቴ ቆም ብሎ በደንብ ማየት አለበት የሚል ሀሳብ ነው። አመሰግናለሁ።
ሌላ የፓርላማ አባል በሰጡት አስተያየት ሰዎች እስካሁንም እየተፈቱ ያሉት ህግን በተከተለ መንገድ ነው ብለዋል።
ከዚህ በፊት ሰዎች ሲለቀቁ የነበሩበት ሁኔታ ዝም ብሎ ህግን መሰረት ሳይደረግ የተሰራበት አይደለም። የወንጀለኛ መቅጫ ስነ ስርዓት ህጉ ላይ ጉዳያቸው በክስ ሂደት ያሉ ተጠርጣሪዎች በአቃቢ ህጉ በኩል ክስ እንዲነሳ የሚደረግበት አሰራር አለ። ያ ማለት ህግ አለ ማለት ነው። ይህ ህግ ደግሞ ዛሬ ሲወጣ ከሚጸድቅበት ቀን ጀምሮ ስራ ላይ የሚውልበት እንጂ ወደኋላ ተመልሶ ስራ ላይ የሚውልበት አካሄድም የለም። በህገ መንግስቱ ላይ በግልጽ የተቀመጠ አይነት ሁኔታ ስላለ ማለት ነው።
ባለፉት ጥቂት ወራት በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በሺዎች የሚቆጠሩ ዜጎች ከእስር መፈታታቸውን ገንቢ ሲሉ የገለጹ የተቃዋሚ መሪዎችና ሌሎች ተንታኞች የቀሩትም በርካታ መሆናቸውን ይናገራሉ። ታሳሪዎችን በቁጥቁጥ ከመፍታት ይልቅ አጠቃላይ ምህረት ማድረግና ሁሉንም መልቀቅ እንደሚገባም ያምናሉ። ዛሬ ለፓርላማ የቀረበው የምህረት አሰጣጥና አፈጻጸም አዋጅ ለዝርዝር ውይይት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሀገሪቱ ይበልጥ እንድትረጋጋና ወደ ተሻለ የለውጥ አቅጣጫ እንድትገባ የብሔራዊ አንድነት መንግስት በመመስረት እንዲተባበር ለኢህአዴግ ጥሪ አቀረበ። አዲሱ ጠቅላይ ሚኒስትርም ቃላቸውንና ለህዝቡ ታማኝነታቸውን እንዲያሳዩ አሳስቧል። በፖለቲካ ምክንያት በትግራይ ክልል የታሰሩ ዜጎችም እንዲፈቱም ጠይቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
መድረክ 14ኛ ድርጅታዊ ጉባኤውን ባካሄደበት የክንውን መቋጫ ባወጣው የአቋም መግለጫው በአብዛኛው ያተኮረው በወቅታዊው የሀገሪቱ ፖለቲካዊ ጉዳዮች ላይ ነው። በኢትዮጵያ ዘመናዊነትንና ዴሞክራሲያዊ አስተዳደርን ለመትከል የተደረጉትን ትግሎች በመዘርዘር የተንደረደረው ይኸው መግለጫ ይህን ሀገራዊ ርዕይ እውን ለማድረግ የተቃረቡ ግን ያመለጡ ድሎችን አስታውሷል። አሁን ተፈጥሯል ያለውን እድልም እንዳያመልጥ ያሳስባል። አክሎም ይህን ለማድረግ ገዢው ፓርቲ ኢህአዴግ ወደፊት መውሰድ ይገባዋል ያለውን እርምጃ ይዘረዝራል። መግለጫውን ያነበቡት የመድረክ አባል አቶ ወንድሙ ኢብሳ ነበሩ።
ስለሆነም የስካውኑ የኢህአዴግ አገዛዝ እንደተለመደው ያለ ህዝባዊ ይሁንታና ይሉኝታ ለብቻው ኢትዮጵያን የመግዛት ካልሆነ በስተቀር የመምራትና የማስተዳደር እድሉና እድሉ ብሎም ብርቱ ጉልበቱ እንደላለና በዚህ ምክንያትም መልካም አስተዳደር ማስፈን እንዳልቻለ ራሱ ከማመኑና በአንደበቱም ከመመስከሩም በላይ በስከዛሬ ለተከሰቱት ችግሮች ኃላፊነቱን ወሰደ በመሆኑ ይህንኑ የወሰደውን ኃላፊነት ብሔራዊ አንድነት መንግስትን በመመስረት ለአራተኛ ጊዜ የመጣውን መልካም እድል እንዳይባክን አጥብቀን እያሳሰብን ጠቅላይ ሚኒስትሩ በበዓል ስመታቸው ላይ ባደረጉት ንግግር በገቡት ቃል መሰረት ቃላቸውን እንዲጠብቁ ለቃላቸውና ለሕዝባቸው ተአማንነታቸውና ታማኝነታቸውን በተግባር እንዲያሳዩ መድረክ በብርቱ ያሳስባል።
መድረክ በዚህ መግለጫው ላይ የተቆመው ነገር ከኢህአዴግና ከመንግስቱ ጋር ለመደራደር የሚያስችሉትን ሐሳቦች በሰነድ መልክ ማዘጋጀቱን ጭምር ነው። በዚህ መግለጫው እንዳመለከተው መድረክ የሀገራችን የመንግስት አገዛዝ ወደ መንግስታዊ አመራር እንዲለወጥ ከዜሮ መነሳትም ሆነ ዝንፈታዊና ቅጽበታዊ ሽግግርን አይቀበልም ይላል። ባጭሩ አብዮታዊ ለውጥን አንፈልግም የሚል ይመስላል። በዚህ አቋያ በአጠቃላይ መድረክ ለሚፈልገው ለውጥ አመች ሁኔታን ይፈጥራሉ ያላቸውንና አሁን መደረግ አለባቸው ካላቸው ለውጦች መካከል የሚከተሉት ይገኙባቸዋል። አቶ ወንድሙ ይብሳ
እንደ ጸረ ሽብር ህግ ያሉ አዋጆች እንድታገዱ እንድደረግ አባክሮ ይጠይቃል። የብዙሃንና የመገናኛ የፕሬስ ብሎም የህትመት አዋጆች አደናቃፊ አንቀጾች ተነቅሰው ወጥተው በህገ መንግስት አንቀጽ 29 መሰረት በአስቸኳይ ተሻሽለው እንዲወጡ መድረክ በጥብቅ ይጠይቃል። የመንግስታዊ ያልሆኑ ድርጅቶች መያዶች አዋጅና አስቸጋሪና አደናቃፊ አንቀጾች ተነቅሰውና ወጥተው ተሻሽለው እንዲወጡ መድረክ በጥብቅ ይጠይቃል።
መድረክ ሀገሪቱ አሁን ካለችበት ሁኔታ በተረጋጋ መንገድ ሊያሸጋግር ይችላል ያለው የብሔራዊ አንድነት መንግስት ይቋቋም ሲል ምን ማለቱ እንደሆነ ይበልጥ ማብራሪያ እንዲሰጡኝ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበርን ዶክተር መረራ ጉዲናን ጠይቄያቸው ነበረ። እርሳቸው እንደሚሉት መድረክ ያቀረበው አማራጭ በመሰረቱ አዲስ አይደለም። በ1997 የተደረገው አገር አቀፍ ምርጫ ከሽፎ ሀገሪቱ ወደ ቀውስ ስትገሰግስ ከቀውሱ ለመውጣት ቅንጅትና የኢትዮጵያ ዴሞክራሲያዊ ኃይሎች ኅብረት ያቀረቡት አማራጭ እንደነበረ ያስታውሳሉ። በወቅቱ ኢህአዴግ ይህንን አማራጭ አልተቀበለውም ይላሉ። የቅንጅት መሪዎችን ወደ ወህኒ ሲያወርዳቸው እኛም ምንም ትርፍ ያላገኘንበትን ፓርላማ ተቀላቀልን ሲሉ ያስታውሳሉ። ዛሬም ለተፈጠረው ሁኔታ ከቀረቡት አማራጮች አንዱ የጥገና ለውጥ ሲሆን፣ ሌላው ጫፍ ደግሞ ከዜሮ የሚጀምር የሽግግር መንግስት ነው። የመድረክ አማራጭ የሚነሳበት ከሁለቱ ጽንፎች መካከል ነው።
ኢህአዴግንም ሊያቅፍ የሚችል የተቃዋሚ ኃይሎችንም ሊያስተናግድ የሚችል ዋስትና ለመስጠት የሚችል መንግስት ያስፈልጋል። ለኢህአዴግም፣ ለሀገሪቱ ሌሎች ኃይሎችም፣ ለህዝቡ፣ ለሶስቱ ለኢትዮጵያ ህዝቦችም የኔ ነው የሚለው አስተማማኝ የሆነ የሚያምኑበት መንግስት አይነት እንገባለን አንገባም ብሎ የሚያንገራግሩ ኃይሎችም የተሻለ ዋስትና የሚሰጥ ገዢው ፓርቲም ደግሞ እቃዎቻችሁን ጠቅልላችሁ ሂዱ ሳይሆን በዚህ ቦታ አላችሁ፣ እናንተም በምትቀጥለው ኢትዮጵያ ውስጥ ተገቢ ቦታ አላችሁ እና ይሄ በጅምላ በሞኖፖሊ የያዛችሁን ስልጣን አካፍሉ እና ሀገሪቷ ሁሉም ኃይሎች የሚሳተፉበት የተሻለ መረጋጋትና አስተማማኝ ሁኔታ እንዲፈጠር፣ ከዛ ደግሞ አስተማማኝ ነጻና ፍትሃዊ ምርጫ እንዲካሄድ። ለዚህ ነው ይህንን ያመጣ ነው።
መድረክ በመግለጫው ካቀረባቸው ጥያቄዎች መካከል አንዱ የእስረኞች ጉዳይ ነው። እንደ መድረክ ከሆነ ዛሬም በኢትዮጵያ በአያሌ ስፍራዎች ብዙ በፖለቲካ ምክንያት በእስር የሚንገላቱ ዜጎች አሉ። መንግስት እነዚህን ሁሉ መፍታት በሀገሪቱ የተጀመረውን መረጋጋት ያጠናክራል። በተለይ ደግሞ በትግራይ ብሔራዊ ክልላዊ መንግስት የእስረኞች ፍቺ ጨርሶ አልተጀመረም ይላል። የአረና ትግራይ ለዴሞክራሲና ለሉዓላዊነት ሊቀመንበር አቶ አብርሃ ደስታ ይህንን ብለው ነበረ።
በትግራይ ክልል የታሰሩ የፖለቲካ እስረኞች በተለይ የአረና አባላት እስካሁን አልተፈቱም። ለምሳሌ 5 አባላት አሉን። በአብይ አድና በመቀሌ ከተማ እስካሁን አልተፈቱም። ከወልቃይት አካባቢም ከምዕራብ ትግራይ አካባቢም የታሰሩ አሉ። የኛ አባላት ባይሆንም በፖለቲካ ምክንያት ነው የታሰሩ፣ እስካሁን አልተፈቱም። ከዛላምበሳ አካባቢ ከእንደዚሁም ገርስናይ ከሚባል አካባቢ በኤርትራ አካባቢ ባሉ አካባቢዎችም ከተለያዩ የደምህት የተለያየ የሌላ አሸባሪ ቡድን እየተባሉ የታሰሩም አሉ። በጣም ብዙ አሉ። አልተፈቱም። የበደምህት ምክንያት ታስረው እዚህ አዲስ አበባም አሉ። አልተፈቱም። ስለዚህ ትግርኛ ከትግራይ የመጡ የፖለቲካ እስረኞች እስካሁን የተፈታ የለም። ስለዚህ እዚህ ተጨባጭ ቁጥር አለ።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአራት ድርጅቶች ስብስብ ነው። የኦሮሞ ፌዴራሊስት ኮንግሬስ፣ የሲዳማ አርነት ንቅናቄ፣ አረና ለዲሞክራሲና ለሉዓላዊነት እንዲሁም የኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ የግንባሩ አባላት ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ የፖለቲካ ትንተና ይዘናል። በወቅታዊ የኢትዮጵያ የፖለቲካ ጉዳዮች እየተወሰዱ ስላሉ እርምጃዎች፣ መወሰድ ስላለባቸው እርምጃዎች ባልደረባችን እስክንድር ፍሬው ከአዲስ አበባ ዩኒቨርሲቲው ዶክተር ካሳሁን ብርሃኑ ጋር ተወያይቷል።
የኢትዮጵያ መንግስት ሰሞኑን የወሰደው እርምጃ አዎንታዊ አስተያየት የማስከተሉን እንደ ጥሩ ጅምር የመወሰዱን ያህል ጥያቄዎችም እያስነሳ ነው። ሰሞኑን በይቅርታ ከተፈቱት መካከል የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ ይገኙበታል። የዚሁ የግንቦት ሰባት ሊቀመንበር የዶክተር ብርሃኑ ነጋ ክስም ተቋርጧል። ግንቦት ሰባት ከኦብነግና ኦነግ ጋር በኢትዮጵያ መንግስት በአሸባሪነት የተፈረጀ ድርጅት ነው። አመራሮቹን የፈታውና በሂደት ላይ የነበረውን ክስም ያቋረጠው መንግስት ይህንን ፍረጃ ግን እስካሁን አላነሳም። በዚህ ጉዳይ ላይ ለአሜሪካ ድምፅ ምላሽ የሰጠው የፌዴራል ጠቅላይ አቃቤ ሕግም ፍረጃውን የማንሳት ጉዳይ የመንግስትና የፓርላማው ነው ብሏል። እናም የመንግስት ቀጣይ ክንውን የዚህ አካሄድ መቋጫና እንዲያስገኝ የተፈለገው የመጨረሻ ውጤትም እስካሁን ግልጽ አይደለም። ተቃዋሚዎችና የፖለቲካ ተንታኞችም የመንግስት አቅጣጫ ግልጽ መስመር አለመያዙን እየተናገሩ ነው። መንግስት የግንቦት ሰባትን ከፍተኛ አመራር አባል በይቅርታ መፍታቱና የሊቀመንበሩንም ክስ ማቋረጡ ግን አዎንታዊ እርምጃ መሆኑን ያምናሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ብቸኛው ኢትዮጵያዊ ባለሙሉ ፕሮፌሰር ማዕረግ ዶክተር ካሳሁን ብርሃኑ ይህንኑ አንጸባርቀዋል። ፕሮፌሰር ካሳሁን ማብራሪያቸውን የሚጀምሩትም የሰሞኑ እርምጃ አዎንታዊ መሆኑን በመግለጽ ነው።
ነገሩ ጥሩ ነው። አቶ አንዳርጋቸው መፈታቱ በይቅርታ፣ ዶክተር ብርሃኑ እና ሌሎችም ደግሞ ክሳቸው እንዲቋረጥ በመንግስት ስልጣን ስር ያለ ጉዳይ ነው። ይህን ማድረግ ይቻላል። እንደ ጀስቸር ተከታታይ እርምጃዎች ለመቀራረብ ተቀራርቦ ለመነጋገር እንደ መጀመሪያ ምዕራፍ ሊቆጠር ይችላል።
ስለዚህ እንድምታው አንድን ወይ ሁለት የፖለቲካ ሰዎችን ወይ ታሳሪዎችን መፍታት ወይም ክስ ማቋረጥ ብቻ አይደለም፣ ከዛ የሰፋ ትርጉም አለው እያሉኝ ነው አሁን የተደረገው ነገር?
አዎ፣ እንደምናስታውሰው ለምሳሌ የኦሮሞ ዴሞክራሲያዊ ግንባር መሪዎች ሀገር ውስጥ እንዲገቡ ተደርጓል።
አቶ ሌንጮ ለታን ማለት ነው።
አቶ ሌንጮ ለታ። በመቀጠል እነዚህ አሁን ያነሳናቸው ጉዳዮች ደግሞ መከናወናቸውን ሰምተናል። ቀደም ሲል በፖለቲካ ምክንያት የታሰሩ የተለያዩ ድርጅቶች የፖለቲካ መሪዎች መፈታታቸውን እናውቃለን። ስለዚህ ቀጣይ ሂደቶች ይኖራሉ የሚል ተስፋ ሊያሳድር ይችላል።
ፕሮፌሰር ካሳሁን እንግዲህ ግንቦት ሰባት ከኦነግና ኦብነግ ጋር በአሸባሪነት እንደተፈረጀ ይታወቃል። እንደተፈረጀም ነው በኢትዮጵያ ፓርላማ። ይህ እንዴት ይታረቃል አሁን መንግስት እያደረገ ካለው ነገር ጋር? በአንድ በኩል የድርጅቱ መሪዎች በይቅርታ ተፈተዋል፣ አንደኛው ክሳቸው እንዲቋረጥ ተደርጓል። በአሸባሪነት ከመፈረጃቸው ጋር እንዴት ነው የሚታረቀው? ምንድን ነው የሚታየው እርስዎ ከዚህ አንጻር?
እንግዲህ ድርጅቶቹን በዚህ የመፈረጁ ነገር ፓርላማው ያደረገው ነገር ነው። ሊያነሳውም የሚችለው ፓርላማው ነው። አሁን በተወሰደው እርምጃ ፓርላማው ከነዚህ ድርጅቶች ላይ በሽብርተኝነት የመፈረጁን ነገር አንስቶታል ማለት አይቻልም፣ ግን እንደ ጅማሮ ሊቆጠር ይችላል። ምክንያቱም ዶክተር ብርሃኑ፣ አቶ አንዳርጋቸው ሽብርተኞች ናቸው የሚል ሳይሆን የሚመሩት ድርጅት ሽብርተኛ ነው ተብሎ ነው የተፈረጀው። እና መንግስት ባለው ስልጣን ክስ የማቋረጥ ይቅርታ የማድረግ ስልጣን አለው። ነገር ግን ይህንን ፍረጃ ሊያነሳ የሚችል ፓርላማው ነው። ስለዚህ ወደዛ ሊሄድ የሚችል ነው ብሎ መገመት ይቻላል።
እንግዲህ እንደሚታወቀው ፕሮፌሰር ካሳሁን የኢትዮጵያ ፓርላማ በአንድ ፓርቲ ብቻ የተያዘ ነው። በአሁኑ ሰዓት ኢህአዴግና አጋሮቹ ናቸው በፓርላማው ውስጥ ያሉት 547 መቀመጫዎች የተያዙት በዛ መንገድ ነው። እና ፓርላማው ስንል የመንግስትንም ውሳኔ ወይ ደግሞ የመንግስትን ፍላጎት እንደሚያንጸባርቅም የሚወስዱ ወገኖች አሉ። ከዚህ አንፃር መንግስት ይሄንን ካረገ ፓርላማው ያንን ለማንሳት ምን ይከብደዋል ወይ ደግሞ ለምን ተከታታይ ያለውንም ነገሮቹ
እንግዲህ እንደ ሂደት ብናየው የተሻለ ይመስለኛል። ምናልባት 547 የፓርላማ አባላት በዚህ ይስማማሉ ብሎ ለመናገር ያስቸግራል።
ነገር ግን አቋም ይዛሉ ለማለት ፈልገው ነው
እንደ አጀንዳ ቀርቦ ክርክር ከተደረገ በኋላ ባለው የፓርላሜንታሪ አሰራር በአብላጫ ድምጽ በእነዚህ ድርጅቶች ላይ የተደረገው ፍረጃ ወይም ስያሜ ሊሰረዝ ይችላል ወይም ደግሞ ሊጸና ይችላል። ግን በዚህ ጉዳይ ላይ ፓርላማ ወይት መከራከር ያስፈልገዋል። ፍንጮች ታይተዋል። እንግዲህ ለምሳሌ ፓርላማው እንደበፊቱ በሙሉ ድምጽ አንድ ነገር የማሳለፍ ሁኔታ በአንዳንድ በጥቂት አጋጣሚዎች እየቀጠለ ያለ መሆኑ መረዳት እንችላለን። ለምሳሌ አስቸኳይ ጊዜ አዋጁ ሲታወጅ ከ80 በላይ የሆኑ የፓርላማ አባላት ተቃውመውታል።
88 የሚሆኑ
አብላጫው ግን ስለደገፈው የአስቸኳይ ጊዜ አዋጁ በፓርላማ ጸንቷል ማለት ነው። ይሄም እንደነው ሂደት ሊከተል ይችላል የሚል ግምት አለ።
እዚህ ላይ ስለዚህ መንግስት በወረቀት ላይ የሰፈረውን ድርጅቶቹን ኦነግን ኦብነግን ግንቦት ሰባትን በአሸባሪነት የመፈረጁን ጉዳይ ወይም ህግ ባያነሳውም ግን አሸባሪዎች ናቸው የሚለውን ሐሳቡን ትቷል ማለት ይቻላል ወይ? አሁን ቀደም እንደ ግለሰብ አይደለም የተፈረጁት ብለውኛል ዶክተር ብርሃኑም ሆነ አቶ አንደርጋቸው ምድርቶቹ ማሪዎች። ነገር ግን ከነሱ ጋር ግንኙነት ማድረግ ጭምር ያስቀጣል ይላል ህጉ። የጸረ ሽብር ህጉን ጨምሮ አንድ ላይ ፍረጃውንም አንድ ላይ ስናየው እና ከዚህ አንፃር እንደዚህ አይነት ምነት ውስጥ ገብቷል መንግስት ማለት ይቻላል አሸባሪዎች ናቸው የሚለውን ሐሳቡን እየተወነው ማለት ይቻላል ወይ?
በከፊል ይመስላል። ምክንያቱም አሸባሪዎች ናቸው የሚለው ፍረጃ በጣም በአብላጫ ወይም በሙሉ ድምጽ ያለፈ ይመስለኛል። አሁን አንድ
በፓርላማው
የተወሰነ የመንግስት አካል ደግሞ ክስ ማቋረጥና ይቅርታ ማድረግ የሚለውን እንደግፈውታል። በዚህም መሰረት የታሰሩት ግለሰብ ተፈተዋል። ዶክተር ብርሃኑ እንደ ግለሰብ ደግሞ እና ሌሎችም የተጠቀሱት በተከፈተው ፋይል በተከሳሽነት አይቀርቡም ማለት ይቻላል። በድርጅቶቹ ላይ ያለው ፍረጃ የሽብርተኝነት ፍረጃ ግን ተነስቷል ማለት አይቻልም። ነገር ግን ይሄ እንደ መንደርደሪያ ሆኖ ሊያገለግል ይችላል። በተለይ ይሄንን ድርጅት በተመለከተ
ስለ ቅደም ተከተል እናውራ። ፕሮፌሰር ካሳሁን የኢትዮጵያ መንግስት ከወራት በፊት እንኳን በሽብርተኝነት ወይ በአሸባሪነት የተፈረጁትን ድርጅቶች መሪዎች አገር ውስጥ የሚንቀሳቀሱትን ድርጅቶች መሪዎችም እንደዚህ በፍጥነት ይፈታል ብሎ ይገምት አልነበረም። ሁኔታዎች ቶሎ ነው የተለዋወጡት። አሁን ደግሞ በአሸባሪነት የተፈረጁ ድርጅቶችን ወይም ፓርላማው በአሸባሪነት የፈረጃቸው ድርጅቶች መሪዎች ክስ አቋርጠዋል ፈቷልም። ከዚህ አንጻር ቀጣይ ሂደቶች ምን ይሆናሉ? በርሶ ግምት የቀጣይ ሂደቶችን ቅደም ተከተልስ መገመት ማወቅ ይቻላል ወይ?
መገመት ያስቸግራል። ግን መሆን ያለበት ምንድነው? መንግስት አጠቃላይ የሆነ ጥሪ ማድረግ ያለበት በሰላማዊ መንገድ አላማቸውን ለማራመድ የሚፈልጉ የፖለቲካ ኃይሎች ጋር ለመደራደር ዝግጁ መሆኑን። በአብዛኛው ይሄ ነገር ደግሞ በመንግስት ኃላፊዎች የተነገረ ይመስለኛል። እርግጠኛ ሆኖ መናገር ባይቻልም መንግስት የፖለቲካ አምነስቲ የፖለቲካ ምህረት ማድረግ አለበት።
ፖለቲካ ምህረት ሲባል ምን ማለት ነው? ፕሮፌሰር ካሳው ለአድማጮች ግልጽ ለማድረግ
በፖለቲካ ምክንያት የተሰደዱ በፖለቲካ ምክንያት በቁጥጥር ስር የዋሉ ካሉ አንዳንድ ሁኔታዎችን አሟልተው ያሉበት ሁኔታ እንዲለወጥ የማድረግ የአምነስቲ አዋጅ ማወጅ ያስፈልገው ይሆን። በሰላም እንታገላለን፣ አላማችን በሰላማዊ በህጋዊ መንገድ እናራምዳለን የሚሉ የፖለቲካ ምህረት ማለት ነው። በፖለቲካ ምክንያት ታርጌትድ የሆኑትን ማለት ነው።
እስክንድርና እንግዳውን ትንታኔ የሰጡንን ፕሮፌሰር እናመሰግናለን። የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ ላይ እንደዚሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዜር ነኝ። ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። ሞክቢል እናመሰግናለን። እንደዚሁም የቴክኒክ መሐንዲሱ ሱሌ ታራዋሌ ነው። መልካም ምሽት። ነገ እንገናኝ። ኩን ራዲዮ ሰገለ አሜሪካቲ